ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንስል ጀምሮ አብረናችሁን ቆያለን። ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
በተሻለ የትምህርት ጥራት ለእና አሰጣጥ ላይ የሚሰራው ገባሬ ሰናዩ አይዞን ፋውንዴሽን በአዲስ አበባ ከሚገኘው የዩናይትድ ስቴትስ ኤምባሲ ጋር በመሆን ለሁለት ወራት ሲሰጥ የቆየውን ሺካን ወይም ትችላለች የተሰኘውን የወጣት ተመራቂ ሴት ተማሪዎች መርሃ ግብሩን ከሰሞኑ አጠናቋል። በመርሃ ግብሩ ላይ ትምህርታቸውን በ2015 ዓ.ም ያጠናቀቁ ከተለያዩ ከፍተኛ የትምህርት ተቋማት የተመረቁ ሴት ተማሪዎች የተሳተፉ ሲሆን የስራ ትስስር፣ የስራ ፈጠራና የስራ ፍለጋ ክህሎት ስልጠናዎችን እንዲሁም ሌሎች ስልጠናዎችን መውሰዳቸው ተገልጿል። በመርሃ ግብሩ ማብቂያ ላይ የስራ ፈጠራ ሀሳቦቻቸውን ካጋሩት የተለያዩ ቡድኖች መካከልም አንዱ ቡድን የ1.5 ሚሊዮን ብር የስራ ማስጀመሪያ ተሸላሚ ሆኗል። በዚህ ዙሪያ የተጠናቀረ ዘገባ በመቀጠል ይቀርባል።
በ2015 ዓ.ም ማብቂያ ላይ በህክምና የመጀመሪያ ዲግሪዋን ያገኘችው ዶክተር ዩስራ ካሊድ ገባሬ ሰናይ በሆነው በአይዞን ፋውንዴሽን እና በአዲስ አበባ በሚገኘው የአሜሪካ ኤምባሲ ትብብር የተዘጋጀው ሺካን እሷ ትችላለች መርሃ ግብር ላይ ተሳታፊ ነበረች። ያለፈውን ለአንድ ዓመት የሚጠጋ ጊዜ ለብቃት ማረጋገጫ ፈተና በመዘጋጀት እና በስራ ፍለጋ ያሳለፈችው ዩስራ በአይዞን ፋውንዴሽን በኩል ለሁለት ወራት በወሰደችው የስራ ፈጠራ ስልጠና አማካኝ ግንኙነት ከባለ ሀብቶች ጋር የመገናኘት እድል የገጠማት ሲሆን ከጓደኞቿ ጋር በመሆን ለስራ ማስኬጃ የሚውል የ1.5 ሚሊዮን ብር የስራ ማስኬጃ ገንዘብ ቃል ኪዳንና እንዲሁም በንግዱ ዘርፍ የላቀ ልምድ ካለው ባለ ሀብት ጋር ትስስር የመፍጠር እድል ገጥሟታል።
ሳቢኛ በግሩፕ ነበረ ፍጠሩ የተባል ነው እና ምንድነው እኛ ሴቶች ላይ እና ፔሪድ ፖቨርቲ ወይም ደግሞ ወር አበባ ላይ ነበር የሰራ ነው፣ ሴቶች ላይ ማለት ነው። እና ምን ላይ ነው ፎከስ ያደረግ ነው? ገጠር አካባቢ ያሉ ሴቶች ወር አበባ መጸዳጃ ፕሮዳክት በብዛት አያገኙም እና እዛ ላይ የሚታጠብ የወር አበባ ፓድ ላይ ነው የሰራ ነው እኛ። እና ፌም ኬር ኢቲ እንባላለን። እና ይሄ ፓድ ዝም ብሎ የሚታጠብ ብቻ ሳይሆን ለምሳሌ የመጸዳጃ ሽታ የሌለው የመጸዳጃ ሳሙና ይኖረዋል አንድ ላይ ፓዱን ሲገልጹ ማለት ነው። እና ምንድነው ሳይዞቻችን ከሌሎቹ በጣም ለየት ይላል። ምንድነው ይሄ ማለት የወለዱ ሴቶችን ፎከስ አድርገናል። ሜዲካል ኮንሰልቴሽን አለው፣ ብዙ ነገር ነው ያለው ውስጡ። እና እንዴት ነው ያገኘነው ኢንቨስተር ታዋቂ ነው፣ ቢጃይ ናይከር ይባላል። እና እዛ ላይ 7 የቢዝነስ አይዲያን የቀረበው ከ7 ውስጥ የኛ ላይ ነበረ ኢንቨስት ማድረግ የፈለገው ማለት ነው። በሂደት የሚወሰን ነው፣ ግን አሁን እኛ ኤግዛክትሊ ያልነው ቁጥር 1.5 ሚሊዮን ነበረ። ግን እሱ እንደማይበቃ ነው እንደሚጨምር ነው የተነገረን እና የተወሰነ ቁጥር የለም።
በአዲስ አበባ የአሜሪካ ኤምባሲ እና በአይዞን ፋውንዴሽን በጋራ በተዘጋጀው የስራ ፍለጋ የትስስርና የስራ ፈጠራ መርሃ ግብር ላይ ወደ 45 የሚደርሱ በአዲስ አበባ ዙሪያ የሚገኙ ያለፈው ዓመት ምሩቃን ሴቶች ተሳትፈዋል። ከቅድስተ ማርያም ዩኒቨርሲቲ በኪነ ህንፃ ምሩቅ የሆነችውና በዚሁ ስልጠና ላይ የተሳተፈችው ረዴት ዳንኤልም ይህን የስልጠና እድል ባገኘችበት ወቅት ከጓደኞቿ ጋር የግል ተቋም በመክፈት እየሰራች የነበረ ቢሆንም ከልምድ እጥረት የሚያጋጥሟቸውን የስራ ዓለም ተግዳሮቶች እንዴት እንደሚወጡ ይሄ ስልጠና እንዳገዛት ትገልጻለች።
ግራጁዌት አድርገን ከጨረስን በኋላ የራሳችንን ስራዎች እየሰራን ስለነበር ይህንን ኦፖርቹኒቲ በአይዞን ፋውንዴሽን ምክንያት አገኛል ማለት ነው። እኛ እየሰራን ነበር ነግሬሻለሁ። ከዛም በፊት ግን በስራው አለም ላይ ስትቆይና ኤክስፔሪየንስድ የሆነ ሰው ጋር ወይንም ደግሞ ወርክ ኢንቫይሮንመንቱን የሚያውቀው ሰው ጋር ስትሆኝ በጣም የተለያየ ነው። በቃ ከባድ ነው ውጪ ካለው ኢንቫይሮንመንት ጋር መገናኘት፣ እንዴት ስራ ማግኘት እንዳለብሽ፣ እኔቱ ጋር እንዴት ሰዓት ነው፣ ምንድን ነበር ማድረግ የነበረብን ምናምን የሚሉት ቶሎ ለማስተካከል ጠቅመናል። ለምሳሌ ኔትወርክ እንዴት ማድረግ እንዳለብን፣ ከሰው ጋር እንዴት ያንን ኔትወርክ መቀጠል ያለብን፣ አንድ ቦታም ሄደን የሆነ ነገር ለመጨረስ መንግስት ኦፊሶች ላይ ኮኔክሽኖችን እንዴት መፍጠር እንዳለብን እንደምንችል፣ በቃ ይሄ ልክ ከተመረቅሽ በኋላ ግራ የሚገባው ነገር ትክክለኛ ማለት ከስራ አለሙ ጋር ለመገናኘት በጣም ይቸግራል ብዙ ሰው እንድናቅ አርጎናል አሁን ይሄ ኮርስ ማለት ነው።
የአይዞን ፋውንዴሽን መስራችና ዋና ስራ አስፈጻሚ አቶ ሻሎም አርአያ መርሃ ግብሩ የስራ አጥነት ችግርን ለመቅረፍና ሴቶችን ለማብቃት ያለመን ይላሉ።
በአገራችን ኢትዮጵያ ውስጥ ወይም ደግሞ በሰፊው አፍሪካ ላይ ከባድ ከሚባሉ ችግሮች አንዱ ስራ አጥነት ነው። ይህን ደግሞ አጥብበት ስናየው ሴቶች ጋር በጣም ይከፋል። ይህን ችግር ስላስተዋልን ለዚህ መፍትሄ ነው ብለን ያሰብነው በጣም የተጠናከረ የስርዓተ ትምህርት ወይም ካሪኩለም የተዘጋጀለት አንድ ፕሮግራም ለነሱ ለማዘጋጀት አሰብን። ከትንሽ ተነስተን ነው እና ከአሜሪካን ኤምባሲ ሳችሞ ሴንተር የሚባለው በፐብሊክ አፌር ጉዳይ ላይ የሚሰራው ሴንተር ጋር አብረን ነበር ስንሰራ የነበረው። በጣም ረድተውናል፣ አግዘውናል። ሰኞና ሮብ ከሰዓቶች ለአዲስ አበባ ስላሉ ማንኛውም ሴቶች ማስታወቂያው ለሚደርሳቸው ማንኛውም አይነት ሴቶች ነበር እድሉን ክፍት ያደረግነው። 45 ሴቶችን ነበር ታርጌት ያደረግነው።
ሺካን ወይም እሷ ትችላለች የተሰኘው ይኸው መርሃ ግብር ከእውቀት ክህሎት በተጨማሪ ስራ ፍለጋ ላይ የነበሩ ወጣት ሴቶችን ብቁ ተወዳዳሪ እንዲሆኑ ያስቻለና በስራ ፈጠራ ላይ የሚገኙ ወጣቶችንም ከባለ ሀብቶች ጋር ያገናኘ ነበር።
ስልጠናው ሁለት አይነት ክፍሎች ያሉት ነበር። የስራ ፈጠራና ውጤታማ ተቀጣሪነት የሚል ይዘት ያለው ስልጠና ነበር የተዘጋጀው ለሶስት ወር አካባቢ። አሁን በተሳካ ሁኔታ ጨርሰው 15ቱ ጥሩ የሚባል ስራ አግኝተው በተጨማሪ ደግሞ እንድን ያደረግ ነው ሲድ ፈንዲንግ የሚባል ወይም ደግሞ ማይክሮ ሲድ ፈንዲንግ ብለን ነበረ። ምንድነው? በጣም ጥቂት የሆነ ብር 500 ብር በየግሩፕ አደረግን እና ገበያ ውስጥ እንዲገቡ መርካቶ ፒያሳ ሊሆን ይችላል እና በአንድ ሳምንት ውስጥ ያን 500 ብር 2000 እና ከዛ በላይ አድርገው እንዲያመጡ ነበረ። ቢዝነሱን ተለማመዱ ማለት ነው። ከምናስተምራቸው ትምህርት ባለፈ ተግባራዊ ሆነ እንዳገኙ ማለት ነው። ያን ከያዙ በኋላ በየሴክተራቸው በየዘርፉ ያሉትን ችግሮች እንዲለዩና መፍትሄ እንዲያመጡ አደረግን። በዛ መልኩ ያመጡትን መፍትሄ በጣም ታዋቂ ለሆኑ ዳኞች ከእንደገና ኢንቨስተሮች እንዲያቀርቡ አደረግን። ፒች ካረጉት ውስጥ አንደኛው ግሩፕ ተመርጦ መነሻ ሲድ ፈንዲንግ ከአብሮ ከባለሀብት ጋር የመስራት እድል ወዲያውኑ ነበር ያገኘው።
የአይዞን ፋውንዴሽን ተቋም ሺካን ወይም እሷ ትችላለች የተሰኘውን መርሃ ግብሩን በአመት 3 ጊዜ የማድረግና ከአዲስ አበባ ውጪ ባሉ የአሜሪካ ማዕከላት ለማስኬድ እቅዱ እንዳለው አቶ ሻሎም አርአያ ገልጸዋል። አይዞን ፋውንዴሽን በተለይም ባለፉት 2 አመታት በአፋርና በትግራይ ክልሎች ከጦርነት መልስ ወደ ትምህርት በሚል መርሃ ግብር አማካኝነት በአፋር ትምህርት ቤት ሲያቋቁም በትግራይ ክልል ደግሞ የመማሪያ ቁሳቁስ ድጋፎች ማድረጉንም ለአሜሪካ ድምጽ ገልጸዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
ዝግጅቶቻችን ይቀጥላሉ። ባለፈው ሳምንት ሰኞ በኦሮሚያ ክልል ሰሜን ሸዋ ገብረ ጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከ100 በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከእገታ እንዳመለጡ የተናገሩ ተማሪዎች አስታውቋል። ከእገታ እንዳመለጡ የተናገሩት ተማሪዎች ከደባርቅ ዩኒቨርሲቲ 2 አውቶቡሶችን ሞልተው በተነሱ በ3ኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከነርሱ ጋራ በ3 አውቶቡሶች ተሳፍረው የነበሩ ተጓዦችን አግተው እየደበደቡ ወደ ጫካ እንደወሰዷቸው ነው ለአሜሪካ ድምጽ የገለጹት። አስቴር ምስጋናው ሰኞ ዕለት ያጠናቀረችው ዘገባ በመቀጠል ይቀርባል።
ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ 2 አውቶቡስ ሞልተው በተነሱ በ3ኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከነርሱ ጋር በ3 አውቶቡሶች ተሳፍረው የተነሱ ተጓዦቹን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምጽ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ 1,000,000 ብር የማስለቀቂያ ቤዛ መጠየቃቸውንም ገልጸዋል። ለደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓ.ም ከደባርቅ ዩኒቨርሲቲ በ2 የህዝብ ማመላለሻ አውቶቡሶች ሞልተው መነሳታቸውንና ረቡዕ ረፋዱ ወደ አዲስ አበባ እያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ገርበ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል።
መኪና ውስጥ ገቡና ተማሪዎችን በዱላ እየመቱ አስወረዱና የመጀመሪያውን ከጨረሱ በኋላ ወደ 2ኛው መጡ። ሙሉ በሙሉ አስወረዱ። እነሱ ሁሉም ተማሪዎች ይዞ ወደ ጫካ ሲመጡ ከዛ እየወሰዱ ተማሪዎች የሚያመጡ ወንዶች ተማሪዎችም አሉ የሚያመልጡ ሲሞክሩ ተኩስ ጀመሩ። ከዛ ተኩስ ጀመር ተማሪ ተበታተን። ከዛ መካከል አብዛኛው ተማሪ በአንድ ቦታ ሄዷል። የተወሰነ ወደ ፈናን አንድ ቦታ ሄደን እኛም ማለት ነው። ከዛ እየሄድን ሆን አጥራግኝቸው አጥር በል ያለፍኩ ምን የተከመረ ገለባ ነበር እሱ ውስጥ ገብች ነው ያመጡ።
እነማን ናቸው ብለህ አንተ ታስባለህ?
ተዋናር እንደሆነ ይሸመኛል የነገሩ።
ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውንና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል።
ከደባርቅን በመጀመሪያ ሰኞ ቀን የተነሳ ነው ማለት ነው። በአደራደርን አንድ ቀን ሰኞ ማለት ነው። ማክሰኞ ጀናደትንና ሮብ ጉዞ ጀመር ማለት ነው። ተከታታይ መኪና ነበር እና የኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበር እና ከዛ መኪናው በድንገት ቆመ። እኛ ምንድነው ምናምን ብለን እንትን ስንል ከዛ ኦነግ ሸኔ ነው የሚባሉ አካላት ናቸው።
ማረጋገጫ ምንድን ነው?
ሁሉም ሽርባቸውም ናቸው ሁሉ ነገር እናያሱ ናቸው። በሽፍት ኤፍቪ ላይ የሚያቸው የነበሩት እነሱ ናቸው። ቋንቋ የሚያወሩት ኦሮምኛ ነው። ከዛ ሁሉ ሶስቱን ባስ አስወርዱት ማለት ነው። አስወርደው ወደ ጫካ እያሯሯጡ ሄዱ ማለት። ከዛ ያው እንደ አጋጣሚ እኛና ጓደኞች የነበርን ሶስት ነበር እና ከእነሱ ጋር እየሄድን እያሯሯጡ ነበር። እንደ አጋጣሚ ትንሽ እንደሄዱ ከዛ የተኩስ ድምፅ ማሰማት ጀመረ። እኛም እዛው ቁጭ ያልን ታኛን ጥይት ነው እንዳይመታን ብለን ቢያንስ 15-20 ምናምን የሚሆኑ ልጆች ያመልጠዋል ከሶስቱ ባስ ማለት ነው። ነገዛ ወደኋላ ተመልሰን እያለን ያው ፌዴራሎች ምናምን አገኙን ይመጣል ከእነሱ ከዛ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ። ከዛው ስልክ መደወል ጀመሩ ማለት ይማታል። ወደ ቤተሰቦቻቸው ደውለው ብር የጠየቋቸው።
ምን ያህል ብር ጠየቋቸው?
ከ1 ሚሊዮን እስከ 500 ሺህ ብር አለ። 100 ሺህ ብርም አለ። የሄዱ ተማሪዎች በቃ እስከ 150 ይሆናሉ። እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹም እዛው ናቸው። ያሉበት ሁኔታ እንደሆነ አናውቅም።
ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል።
ሸኔ ታውቃላችሁ ምናምን አለ እነሱ። አይቼ አውቃለሁ አልኩ። ታውቆም እዛ ሂድ ይውጣ አለ ኃላፊ። እዛ ሌላ ሰዎች የደርግ ልጆች አለ ሸኔ ታውቃላችሁ? እኔ አላውቅም አልኩ። እናንተ ሸኔ ካላወቅም ብር ትቀጣላችሁ፣ ብር ትከፈላላችሁ ምናምን አለ ኃላፊ።
እነማን ናቸው ግን የያዟቸው?
እነ ሸኔ እንደሆነ ግን አውቃለሁ።
በምን አወቁ?
በቃ ጸጉሩ ስለ ጸጉር ያደገ ሰው ብቻ ነው ሙሉ ኃላፊ። እኛ መንግስት ሸኔ ነው የሚሉ እኛ ግን ሸኔ ስሙ ሸኔ አለ ስሙ ሸኔ አይደለም ወራነ ቢልሱም ኦሮሞቲ ኦሮቦ ነኝ ምናምን እያሉ ነበሩ። እዛ ስብሰባ ነበረ። ስብሰባ በኋላ እናንተ በቃ ግቡ በቃ አለ። ማሁኑ ሂዱን ተነሱና ሂዱ አለ መጨረሻ ላይ።
እናንተን ለምን ለቀቋቸው?
ሌላ ቦታ ነው ኃላፊ ጋር ነብሮ ነበሩ። ኃላፊ እኛ ከኛ ጋር መጥቶ ነበረ። እዛ አልደረስም ነበረ፣ እነሱ ጋር አልደረስም ነበረ። ያንጋኑ ኃላፊ ከኛ ጋር መጥተዋል መጀመሪያ። ስለዚህ ነው እኮ ለቀቁኝ። ስገርኩኝ ራሱ በኦሮምኛ ላይ ስገር መጨረሻ ላይ አይቼ ታውቃለህ ምናምን አለ ሸኔ። አይቼ አውቃለሁ አልኩትን። ያወቅኩ ውጣ አለ እሱ።
በደቡብ ኢትዮጵያ ክልል ነዋሪ መሆኗንና ስሟን በሚስጥር እንድንዝ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች።
እኛም እስካሁን እየተጓዝን ብዙም አላለቀም ትመስለኝ ወደ ዋናዎቹ ጋር እየወሰዱ ማለት። አሁን እኛ ያለነው ከኔ ጋር 20 ልጆች ነን። ሌሎቹ በሌላ ከውጭ ነው ያሉት፣ በሌላ ቡድን ያሉ። ቅዳሜ ቀን ከኔ ጋር አወራ ከእነሱን የያዘው ማለት ብራዛ ጋሪቶች ደውዬ ያሉ በዚህ ቁጥር ደውዬና አግኝ አካውንቱን ይሸጥሻል እሱን እነሱን ለምኝ ማለት እነሱን ጠይቅ ብሎ አካውንት እንልካለን በኋላ ደውዬ
የተጠየቀው ግማሽ ሚሊዮን እኮ ነው። እኔ ያዘጋጀው ስልኬንም ምንም ብዬ እኔ ለናሳደን የሚሰሙኝ ከሆነ ለመለመል ትንሽ ብር 3000 ራሱ የመለምጭ ላይ ያለው ተማሪ ኤግዛምብናም ብር ተማሪ ነው።
የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዝዳንት ዶክተር አስማማው ዘገየን በስልክ አግኝተናቸው ጉዳዩን እየተከታተልን ነው፣ ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስቴርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የተራዘመ ግጭት እንዲህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማዊያን ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበጉራቻ አካባቢ ልዩ ስሙ አሪደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋቾቹ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድያና እገታ አስመልክቶ ባለፈው ዓመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድያና እገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚህ አኳያ የአሜሪካ ድምጽ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገታ አስተያየታቸውን ጠይቋቸው የነበሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው።
የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። በድጋሚ ልናስታውስ የምንወደው ነገር ቢኖር ይህ ዘገባ የተጠናቀረው ሐምሌ 1 ቀን 2016 ዓ.ም ሰኞ ቀን መሆኑን ነው። ወደ ተከታዩ ዘገባ አልፋለሁ። ያፌት ግሩም የ3D ህትመት የጥበብ ትሩፋትን ለወጣት ኢትዮጵያውያን እያስተዋወቁና እያዳረሱ ከሚገኙ የመስኩ ጥበበኞች አንዱ ነው። 3D ህትመት ሀሳባዊ ንድፎችን ወደሚዳስሱ ግዙፎች የሚለውጡ የቴክኖሎጂ ዘርፍ ነው። በኢትዮጵያ ውስጥም እምብዛም ያልተስፋፋውን ይህንን ቴክኖሎጂ በመጠቀም የህክምና አጋዥ መሳሪያዎችን፣ የአዘቦት መጠቀሚያ ቁሳቁሶችና ሌሎች ምርቶችንም ያመርታሉ። በተጨማሪም ለወጣቶች የቴክኖሎጂውን ክህሎትም ያሰለጥናል። ሀብታሙ ስዩም ነው ያነጋገረው። ወደዛው ነው የምናልፈው።
ያፌት ግሩም እባላለሁ። ድምር ቴክኖሎጂስ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂስ የሚሰራው የ3D ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልናል። ለኛ እኛ እሱን ዲዛይን ወደ እቃነት ነው የምንለውደው፣ ፕላስቲክ እያቀለጥን ማለት ነው።
በጣም አመሰግናለሁ ያፌት። ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ?
ለመጀመሪያ ያነሳሳኝ ስለ ቴክኖሎጂ አላውቅም ነበረ ከዚህ በፊት። እንደ ድል ሆኖ ለተለያዩ ድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል፣ ያንግ አፍሪካን ሊደርስ ኢኒሽቲቭ። ኬንያ ናይሮቢ ለአንድ ወር የሊደርሺፕ ስልጠና ነው የምንወስደው እና እዛ ስልጠና ላይ ድንገት ሁለት 3D ፕሪንተሮችን ፊት ለፊታችን አስቀመጡን አሰልጣኞቻችን፣ እና ይሄ ቴክኖሎጂ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች አደረግኩኝ። በአጋጣሚ አይሳዲስ የሚባል ቦታ እዚሁ ስታርታፖችን ትሬን የሚያደርግ ኢንኩቤት የሚያደርግ ቦታ ነው፣ ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን። እዛ ሄጄ የሆነ ጥግ ላይ የተበላሸ 3D ፕሪንተር አገኘሁኝ። ሶስት ቀን ሶስት ሌሊት እዛ ቆይቼ የሰራሁት። ከዛ በኋላ በዛ 3D ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛው። ከዛ በኋላ ነው ድምር መመስረት ይቻል።
ቀደም ብለህ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጥጥር ነገር፣ ወደ እቃ ይቀይራል። ሰዎች መደበኛ እቃዎችን ከመጠቀም ይልቅ 3D ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው?
ዋነኛው ጠቀሜታ ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ። ያ ማለት ምንድን ነው? እዛው በኮምፒውተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን። ከፕሪንተሩ አውጥተን እቃውን አሁን ለምሳሌ ጁሰር ተበላሽቶብኛል ብለ ጁሰሩ የሆነው ፕላስቲክ ነው የተበላሸብኝ። እዛው ኮምፒውተር ላይ ገብቼ ያንን ነገር ዲዛይን አደርጋለሁ። ከዛ በኋላ ወደ ማተሚያ ማሽኑ ልካውና ያተማውን ቃ አምጥቼ ጁሰሩ ላይ ሰካዋለሁ። እንደገና ይሄ አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከ3D ፕሪንቲንግ ውጭ ያለን ነገር ብጠቀም ወይ አሮጌ ተራ ሄዳለሁ ወይ ምን አለሽ ተራ ሄዳለሁ። ጁሰሩ ተመሳሳይ የሆነ ቃ ፍለጋ ማለት ነው። ካጣሁኝ ጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው ያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጪ ሪፕሌስመንት እቃውን ማስመጣት ነው ያለኝ ኦፕሽን። ስለዚህ ለአንዲት እቃ ያቺን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊፈጅ ይችላል። ለዚህ 3D ፕሪንቲንግ ወዲያው መልሱን ይሰጣል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸውን ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድድ ማለት የሆነ ቅርጽ ነገር አለ፣ እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበትና ይደርቃል። ያ ፕላስቲክ ሲወጣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት $10,000 ወይም ከዛ በላይ ነው ወጪ። ሚሊየንስ ኦፍ ፓርትስ ለማምረት ነው ኢንጀክሽን ሞልዲንግ ነው የምንጠቀመው። ስለዚህ አሁን 3D ፕሪንቲንግ መካከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን በ3D ፕሪንቲንግ። ስለዚህ መካከል ላይ ላሉ ቢዝነሶች ይጠቅማል ማለት ነው፣ ማኑፋክቸሪንግ ቢዝነሶች።
እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምርቶችን ለማቅረብ ሞክራችሁ?
እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ገልጽልህ። 2020 ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋ። ከውጭ ኢምፖርት ማድረግ አልቻልንም ምንም አይነት ነገሮችን። እንደ ሀገር ነው እያልኩ ያለሁት አሁን። እና ሆስፒታሎች የእቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግሞ መጠቀም ጀመሩ፣ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ የምናደረግን 3D ፕሪንተር እጃችን ላይ ነበረ። በዚያ ፍቃድ ደግሞ ሮ ማቴሪያሎችም የተወሰኑ ነበሩት። ስለዚህ እነሱን በመጠቀም ለማዳራሽ ቀጥ 12 ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ፣ ፌስ ማስክ ይባላል፣ የኢርሺልድ አለ። ኢርሺልድ ማለት ማስክ 12 ሰዓት 10 ሰዓት ነው የሚያደርጉት እና ጆሯቸውን ይከረክራቸዋል፣ ያቆስላቸዋል ዶክተሮቹ። እሱ እንዳይቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል፣ ጆሯቸውን አያማቸው ማለት ነው። ከዛ በተጨማሪ ለዶክተሮቹ ሬስፓይሬተርን ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ቢዝነሶች ደግሞ ሰፕላይ ያደረግናቸው የተለያዩ ፕሮዳክቶች አሉ። እንዳልኩ አሁን ጆሮ ጌጥ ሰፕላይ የምናደርጋቸው አንዳንድ ድርጅቶች አሉ። ከዛ ውጪ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ትናንሽ ዴስክ ላይ የሚቀመጡ ነገሮች አድርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ ነው።
ያፌት፣ እንግዲህ እስካሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላችኋል። የመጪ ዘመን እቅዳችሁ ምንድን ነው? ምን ነገሮችን ነው ለማሳካት የምትፈልጉት?
አሁን እንደ እግዚአብሔር ፍቃድ ትሬኒንግ ጀምረናል፣ ግን እሱን በደንብ ማስፋፋት እንፈልጋለን። ስለ 3D ፕሪንቲንግ ብቻ ሳይሆን ሌሎች ተያያዥ የሆኑ ማኑፋክቸሪንግ እንትኖች አሉ፣ ቴክኒኮች አሉ፣ የማምረቻ ቴክኒኮች ማለት ነው። እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች፣ ለቲቪኢቲዎች፣ ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችለው የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ ይሄ ከሪኩለም ውስጥ ለማስገባት እንሞክራለን። ኦልሬዲ ከአዳማ ዩኒቨርሲቲ ጋር ከተወሰኑ አስተማሪዎች ጋር እየተነጋገርን ነው። አዲስ አበባ ዩኒቨርሲቲም ካሉ ኤአይቲ ካሉ ሰዎች ጋር አስተማሪዎች ጋር እንዴት ኢንክሉድ ማድረግ እንችላለን ከሪኩለም ውስጥ እስፔሻሊ መካኒካል ተማሪዎች ለሆኑ ሰዎች ማለት ነው። እሱ ቢሳካልን ደስ ይለናል። ከዛ በተጨማሪ ደግሞ ኢንዱስትሪያል ግሬድ የሆኑ እቃዎችን ለትላልቅ ካምፓኒዎች ማስ ፕሮዲዩስ ያቀርብ ማድረግ እንፈልጋለን። ትላልቅ ማሽኖች ነው የሚያስፈልጉት ለሱ። እሱን ገዝተን ፓርትነርሺፑን ከነዚህ ካምፓኒዎች ጋር ሴኪር አድርገን ብንሄድ ደስ ይለናል። ትንሽ ቆይተን ወደፊት ደግሞ ወደ ደንታል እና ወደ ኮንስትራክሽን ስፔሱ ብንገባ ደስ ይለናል። ደንታል ማለት ከሱ ተያያዥ የሆኑ ነገሮችን ፕሪንት ያደረግን ማቅረብ እንፈልጋለን። ለጥርስ ክሊኒኮች ስሪዲ ፕሪንቲንግ ኮንስትራክሽን ውስጥ መግባት እንፈልጋለን። በሁሉም ረገድ ኤክስፐሪመንት እያደረግን ነው። ለዚያ ፍቃድ ትልቅ ደረጃ ይደርሳል ብለን እናስባለን።
ያፌት ግሩም፣ እጅግ በጣም አመሰግናለሁ። ድምር ስለተሰኘው የስሪዲ ቴክኖሎጂን በመጠቀም የተለያዩ ምርቶችን እያቀረበ ስለሚገኘው ድርጅት ስለነገርከን በእጅጉ እናመሰግናለን። ያሰባችሁት ሁሉ ተሳክቶ ደግሞ ዳግም በሌላ የስኬት ወግ እንደምንገናኝ አስባለሁ። በእጅጉ አመሰግናለሁ በአድማጮቼ ስም።
አሜን። እግዚአብሔር አመሰግናለሁ በጣም። ቴንክ ዩ ሀሳሙ።
ሸጎዬ ሸጋለም ሸጊቱ ማጂን ሞ ታውቂያለሽ ያለን ቸነቀም ሌሊቱ አታይኝ ሞ ሰርገኛ መልሰኛ ሞኖ የዳረ ለበጋጭ የዋለ ይሸሽ ለጠፋ እንዳሞራ እየዞረ ሸረበትን ያለ አውሮፓ አውሮፓ አውሮፓኒ አትመኒሞ ኢጣሊያን አሜሪካ ለጎስኒ እሸትሞ ኢጣሊያን አሜሪካ ፓሪስ ልሺ የነጮቹ እንዳይመስልሺ መርካቶ ተክልየ ከጎላ ሰፈር ሸጌየ ሸጊ
አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቲዮቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት።
Bella